ኢትዮኮን በኢትዮጵያ ኮንስትራክሽን ጉዳዮች ላይ ትኩረት የሚያደርግ የሬዲዮ ፕሮግራም ነው። ኢትዮኮን
የግንባታው ዓለም ስኬትና ጉዞ የሚቃኝበት የባለሙያዎች የሬዲዮ ፕሮግራም ኢትዮኮን። ሻቹ ድብሰዎቻችን እንግዲህ ለነሐሴ ወር የመጀመሪያው ሰኞ ምሽት ላይ ነው የምንገኘው። ሳምንታዊ ኢትዮኮን ፕሮግራማችን ተጀምሯል። ባህዶ ሬዲዮ 94.3 ቆይታችን እስከ ምሽት 3 ሰዓት ድረስ ይከተላል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ትግስት ጌትነት ፕሮግራሙን በማዘጋጀትና በማቅረብ ከቴክኒክ ባለሙያችን ዮሐንስ ዘሪሁን ጋር አብረናችሁ ቆይታ እናደርጋለን። ለሚኖራችሁ ሐሳብ አስተያየትም ወይንም ደግሞ ጥቆማ ኢትዮኮን ሬዲዮ ፕሮግራም በሚለው ቴሌግራም ቻናላችን እንዲሁም ደግሞ አሃዱ ሬዲዮና ቴሌቪዥን በሚለው ፌስቡክ ገጻችን በተጨማሪም በአጭር የጽሑፍ መልእክት በ0912166350 ላይ አድርሱን እንቀበላለን። ኢትዮኮን ተጀምሯል። እስከ ምሽት 3 ሰዓት ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ለፕሮግራማችን መግቢያ የድምጻዊ ዳዊት ጽጌ ሙዚቃ በተከታይነት ጋብዛችኋለሁ። በድጋሚ አብራችሁን ቆዩ።
ለኔየተሰጠች ብዙ ምስጢር ያላት ሀገር አለች። ሁሉም ነገር ችዬ እንድኖር ያስቻለኝ ፍቅርሽ ነው። በምድር ሀገር
You can't recover, boy, yeah.
አድማጮች ኢትዮ ኮንሞ ፕሮግራሙ ጣቢያው ደግሞ አሃዱ ሬዲዮ 94.3 ቆይታችን አሁንም እስከ ምሽት 3 ሰዓት ድረስ የሚቀጥል ይሆናል። ዛሬ የሚኖረን እንግዳ እንግዲህ በኢትዮጵያ ኮንስትራክሽን ኢንዱስትሪ አዲስ ምርምር ይዘው ብቅ ካሉት ከዶክተር ካሳሁን አድማሱ ጋር በዚህ ከስቱዲዮ በቀጥታ ስርጭት ቆይታ እናደርግ ይሆናል። እንግዲህ የሚኖራችሁ ሐሳብ አስተያየትም ካለ ኢትዮ ኮን ሬዲዮ ፕሮግራም በቴሌግራም ቻናላችን ላይ ሐሳብ አስተያየቶቻችሁን አድርሱ እንቀበላለን። በተጨማሪም በኢትዮ ኮን ሬዲዮ ፕሮግራም በፌስቡክ ገጻችን ላይም በአሃዱ ሬዲዮና ቴሌቪዥን ሐሳብ አስተያየቶቻችሁን አድርሱን። ወደ እንግዳ ፕሮግራማችን ከማለፋችን በፊት ግን ፕሮግራማችንን ስፖንሰር ያደረጉ አጋሮች አሉ። ስሪም ኢንጂነሪንግ እና ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ጀጀኮን ኮንስትራክሽን እንዲሁም ደግሞ ሳምራይት መለሰ ደበላይ ኮንስትራክሽን ማቴሪያል መሸጫ የፕሮግራማችን አጋሮች ናቸው። በተከታይነት መልእክቶቻቸውን ተካትለን ተመልሰን እንገናኛለን። ኢትዮ ኮኖ ፕሮግራሙ ጣቢያው ደግሞ አሃዱ ሬዲዮ 94.3
ጀጀኮን ኮንስትራክሽን የዘመኑን ቴክኖሎጂ የረጅም ዓመት የሥራ ልምድ ካካበቱ ብቁ ሙያተኞቹ ጋር በማዛመድ በፕሮጀክት አፈጻጸምና በሥራ ጥራታችን በብዙዎች ዘንድ ተመስግነናል። ጀጀኮን ኮንስትራክሽን ድርጅታችን ከተመሠረተ 10 ዓመታትን ያስቆጠረና በሥራ አፈጻጸሙ አንቱታን ያተረፈ ነው። የገበያ ማዕከል ቅንጡ አፓርትመንቶች፣ ለንግድና ለተለያዩ አገልግሎት የሚውሉ ህንፃዎች፣ ግዙፍ ሆቴሎችን የገነባና በመገንባት ላይ የሚገኝ የግንባታው አጋር ነው። ጀጀኮን ኮንስትራክሽን ጥራት፣ ውበትና ፍጥነት መለያችን ነው። ቦሌ መድኃኔዓለም ኒው ብራይት ታወር ምድር ቤት መገኛችን ነው። ለበለጠ መረጃ በ0911518558 በ0118592069 ደውሉ። ጀጀኮን ኮንስትራክሽን
ጥራት ያለው ኮርኒስ ይፈልጋሉ? ታዲያኛ ዘንድ ምን ጠፍቶ? ሲሊንግ ኮርኒስ፣ አርምስትሮንግ ኮርኒስ፣ ጂፕሰም ቦርድ በብዛትና በችርቻሮ አዘጋጅተንሎታል። ሳምራይት መለሰ የባኞ ቤትና የህንፃ መሳሪያዎች መደብር። ማንኛውንም የአርምስትሮንግ አክሰሰሪ ሲፈልጉ እኛ ዘንድ ያገኛሉ። በተጨማሪም አዲስ ያስገባናቸው ምርቶች አሉን። ሲመንት ቦርድ፣ ወተርፕሩፍ ሜምብሬን፣ ስቴር ኖዚንግ፣ ዎል ፕሮቴክሽን ሲስተም። በሳምራዊት መለሰ የባኙ ቤትና የህንፃ መሳሪያዎች መደብር ምን ጠፍቶ? ብቅ ይበሉ። አድራሻችን ሙልጌታ የንግድ ማዕከል ሁለተኛ ፎቅ ቁጥር 215፣ አለዚያም ይደውሉ። ስልኮቻችን 0911 24 84 19 እና 0911 20 57 41። ሳምራዊት መለሰ የባኞ ቤትና የህንፃ መሳሪያዎች መደብር።
3M ኢንጂነሪንግ እና ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር።
ድርጅታችን ከተመሰረተ 28 ዓመታትን ያስቆጠረ
ደረጃ 1 ስራ ተቋራጭ ነው። ደረጃቸውን የተጠበቁ የዩኒቨርሲቲ
የፋብሪካዎች፣ የመንገድ፣ የድልድይ፣
የቢሮ ህንፃዎችን በመገንባት ችሎታና ልምድ ባካበተው 3M ኢንጂነሪንግ እና ኮንስትራክሽን ሐሳቦን እውን ያድርጉ።
ድርጅታችን ላለፉት 28 ዓመታት በሀገራችን ውስጥ በተካሄዱ የግንባታ ስራዎች በተያዘላቸው የጊዜ መርሃ ግብር መሰረት በጥራት ሲሰራ የቆየ አንጋፋ ድርጅት ነው።
ለሙያ ስነ ምግባር፣ ለደንበኛ እርካታ ተክተን እንሰራለን።
ለበለጠ መረጃ በ0942 00022 ይደውሉልን።
3M ኢንጂነሪንግ እና ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር።
አድማጮች፣ ኢትዮ ኮኖ ፕሮግራሙ ጣቢያው ደግሞ አህዱ ሬዲዮ 94.3 ቆይታችን እስከ ምሽት 3 ሰዓት ድረስ ይቀጥላል። ኢትዮጵያ ኮንስትራክሽን ኢንዱስትሪ የብዙ ዓመታት ታሪክ ቢኖረውም እንደ ታሪኩ ያሳየው እድገት አመርቂ አይደለም። የግንባታ ጥራት ጉድለት፣ በግንባታው ዘርፍ የሚገባ የሰለጠነ ባለሙያ እጥረት፣ የፕሮጀክት አስተዳደር ችግር እንዲሁም የግብዓት እጥረት ተግዳሮት ተተብትቦ ይገኛል። ከላይ የተጠቀሱትን ችግሮች አኳያ እነዚህን ተግዳሮቶች ለመፍታት የሚደረጉ ጥናቶች፣ ምርምሮች እምብዛም አይደሉም። እንግዲህ በዚህ ረገድ በዛሬ ፕሮግራማችን በኢትዮጵያ ኮንስትራክሽን ኢንዱስትሪ አዲስ ምርምር ይዘው ብቅ ካሉት ዶክተር ካሳሁን አድማሱ ጋር በቀጥታ ስርጭታችን ቆይታ እናደርጋለን። እንኳን ደህና መጡ ዶክተር። አመሰግናለሁ በድጋሚ እንኳን ደህና መጡ ወደ ዝግጅት ክፍላችን። እስቲ እንደው ለዝግጅታችን መንደርደሪያ እንዲሆን ዶክተር ካሳሁን ማን ናቸው ከሚለውን ጀምር ራሳቸውን እስቲ ያስተዋውቁ።
ዶክተር ካሳሁን አድማሱ እባላለሁኝ። በሲቪል ምህንድስና የሶስተኛ ዲግሪ ያስኩ ሰው ነኝ። ፒኤችዲ እና ዶክተር ካሳሁን አድማሱ ልባል እችላለሁ ማለት ነው። እና በሙያው 43 ዓመት ያለ ቆይቼበታለሁ። በዚህ በ43 ዓመት ውስጥ ኢንዱስትሪ ውስጥ አገልግያለሁ፣ ግንባታው ኢንዱስትሪ ውስጥ። ከዛም በተጨማሪ በአዲስ አበባ ዩኒቨርሲቲ እና በሌሎችም ዩኒቨርሲቲ በአሁን ሰዓት ሙያን በተመለከተ አስፈላጊ በሆኑት እውቀቶች አካባቢ የሁለተኛ እና የሶስተኛ ዲግሪ ተማሪዎችን በማማከር እና ትምህርትን በመስጠት ላይ እገኛለሁ። ብዙ ዝርዝር ለማውራት ጊዜ ባይበቃም ምናልባት ይሄ እኔን ያስተዋውቀኛል ብዬ አስባለሁኝ።
በጣም አመሰግናለሁ። እንግዲህ ዛሬ በዋናነት የተገናኘ ነው አንድ ምርምር ይዘው ብቅ ብለዋልና ስለ እሱ ነው በዋናነት የምናወራው። እስቲ እንደው በመጀመሪያ ደረጃ የጎለበተ ወይንም ደግሞ የጠነከረ የአፈር መኖሪያ ቤት ማነጽ በሚል ነው ጥናት ያጠኑትና እስቲ እንደው የዚህ ጥናት ምን አነሳሳሁት ይህን ጥናት ለማካሄድ ማለት ነው።
እሺ፣ አመሰግናለሁኝ። በእውነት ይሄ ምርምሬ 5 ዓመት ከ6 ወር ከ5 ቀን የፈጀ ነው። ፓተንት እስካገኝ ድረስ ፓተንት ድም ነው በአእምሯዊ ንብረት ጽህፈት ቤት እና ስሙንም ልለው የመረጥኩት አሰብ 565 አሰብ የሚለው ማሰብ ከሚመላ የመጣ ነው። በእንግሊዘኛውም ደግሞ አሴብ 565 565 ይባላል። አሴብ ማለት amended compressed earth block የተጠናከረ የአፈር ግንባታ ግብአት ጡብ ማለት ነው። እና ይሄንን የሰራሁት በአዲስ አበባ ዩኒቨርሲቲ በህንፃ ግንባታና ኮንስትራክሽን የአርክቴክቸር ትምህርት ተቋም ውስጥ በህንፃ ግብአት ምርምርና ፍተሻ ማዕከል ውስጥ ኃላፊ በነበርኩበት ጊዜ ነውና መጨረሻም ላይ ውጤቱ የሚፈለገው ደረጃ ላይ ደርሶ አስተማማኝነቱ በላቦራቶሪ ተደግፎ የዛ ውጤትም በተለያዩ የሳይንሳዊ ህትመቶች ላይ ወጥተው ወደ 5 ያህል ህትመቶች አሉ ተቀባይነት አግኝቷል። ከዚህ በኋላ ያለው ያው ከላቦራቶሪ ወደ መስክ ዞ መውጣት ነው እና አሁን ወደ መስክ ስራ ላይ ለመግባት እንዲረዳኝም ቡይ የሚባል እዚ ቡይ ሶዶ ቡይ የሚባል ቦታ ላይ ማሳያ ቤት ሰርቻለሁ። ያ ማሳያ ቤት ከቴክኒካል ኮሌጅ ጋር እዛ ቴክኒካል ኮሌጅ አለ። ይሄ ምንድነው ምንላቸው ቲቪቲ አይነት ነገር ነው። እነዛ ተማሪዎች በዚህ በህንፃ ግብአት ላይ ከህንፃም ጋር በተዛመደ ነገር ትምህርት ስለሚወስዱ እዛ ማሳያ ሰርቻለሁኝና ያ ማሳያ አሁን ለስታፉ ላሉት እዛ በማስተማሩ ሂደት ላይ ላሉት ስታፎች ሻይ ቤታቸው ነው። እኔ ደግሞ በጊዜ ሂደት የሚመጣበት ተጽዕኖ በአካባቢ ግፊት ምክንያት የሚመጣበት ተጽዕኖ የሚደረግበት ከሆነ ያንን በመከታተል ላይ ነኝ። ስለዚህ ይሄ ትልቁ ዓላማዬ ይሄንን ግኝት ይዤ ወደ 80ና 90 ሚሊዮን ይገመታል ወደሚባለው በገጠር ለሚኖረው ህዝባችን ቢያንስ እዛ አካባቢ ላይ በመጀመሪያ ደረጃ ቢሰራ፣ ምክንያቱም እነሱ ካፈር ጋር የብዙ ጊዜ ልምድ አላቸው። እነሱ ይጠቀሙ ግን እንጨትን እንደ ግብአት በብዛት እንጨት ይጠቀማሉ፣ ጭድ ይጠቀማሉ፣ ሳር ይጠቀማሉ፣ እንደዚህ አይነት ነገሮች። ያንን ሁሉ ሊቀንልስላቸው የሚችል ነው። አሁን እነዚህ ያልኳቸው ግብአቶች ሁሉ ነባሮቹ ግብአቶች እየጠፉና እየተናመኑ ስለሄደ ይሄ እጁ ላይ ቢገባ ካፈር ጋር ያለው የቅርብ ቁርኝት እንዳለ ሆኖ እኔ ደግሞ ቅመም ነገር ነው የፈጠርኩት። ያ ቅመም ሲሚንቶን አሁን በሲሚንቶ የተጠናከረ የአፈር ግብአት አለ። የኔ ግን ኖራና የረደ መሬት ትፎች የምንላቸው አሉ። ሬዳሽ፣ ፑሚስ እና ዳያቶማይት የሚባል ያሉ። ሬዳሽ የምንለው ይሄ በየሜዳው በየመንገዱ መንገድ የምናፈሰው እና ህንፃም ሲሰራ ከስር ለመሰረት ማረፊያ የሚሆን ድልዳል የሚሰራበት ነው። እሱ በዱቄት መልክ ይዘጋጅና ኖራውና አፈሩ እንዳለ ሆኖ አፈሩ ከተለየ በኋላ አፈሩ መጀመሪያ መለየት አለበት። ምን አይነት አፈር ነው ገንቢው ያለው ተብሎ የአፈር ወይዛው መስክ ላይ በሚታይ ፍተሻ አይለበለዛም። ከዛም ካለፈ ወደ ላቦራቶሪ መጥቶ ላቦራቶሪ ውስጥ ከተመረመረ በኋላ አፈሩ ከተለየ በኋላ ከኖራው ከረደ መሬት ትፎቹ ከዚህ ከስኮሪያ ሬዳሽ የምንለው ነው እና ከፑሚስ ወይ ደግሞ ከዛ እንግዲህ ሶስቱም በአንድነት ሊገቡ ይችላሉ እንዳፈሩ ፍላጎት። አለበለዚያም አንዱ ብቻ ፑሚሱ ወይ ሬዳሹ ወይ ደግሞ ዳያቶማይቱ ብቻ ሊገባበት ይችላል እንዳፈሩ ፍላጎት። ይሄ ቅመም ተቀምሞ ለገንቢው ይሰጣል። ትልቁ ግብአት ለሚደረገው ቅመማ የገንቢው አፈር ራሱ ነው። ስለዚህ መጀመሪያ አፈሩ ከተለየለት በኋላ መጨረሻ ላይ ቤቱ ምን ያህል ቤት ምን ያህል ጡብ የሚፈልግ ምን ያህል ማያያዣ የሚፈልግ የቦርታር የምንለው ነው የሚፈልገው ብሎ ከተለየ በኋላ ለዚህ ቅመሙ ተቀምሞ እንዲሰጥ እንድትወስድ ያው ከፍሎ ማለት ነው እንድትወስድ። ዋጋውም በጣም ሚኒማል ነው። ብዙ እንደ ሲሚንቶ የሚያስፈራ አይደለም። እንደ ኖራም ብቻውን የሚያስፈራ አይደለም። ምን ያህል ጡብ ከሚገባቱ ከታወቀ በኋላ 2 ኩንታል ወይ 1 ተኩል ወይ 2 እንደ ቤቱ ትልቅነት ማለት ነው ያመጣል። ስለዚህ ያንን ካቀረበ በኋላ እኛ ቀምመን እሱ በሚፈልገው መጠን በ5 ኪሎ ሊሆን ይችላል በ10 ኪሎ ሊሆን ይችላል ለክስሚንቶ እንደምታሸገው ማለት ነው እሱ ለስራ ያመቸኛል በሚለው መልክ ያንን ቀመመን አሽገን እንሰጣዋለን። ከዛ ወስዶ በምን ያህል ምጥጥን ሬሾ ምንለው በምን ያህል ምጥጥን የሱ አፈር ያንን ማጠናከሪያ ይፈልጋል የሚለውን ሲሚንቶም ተሰፍሮ ነው የሚገባው እኮ ግንባታ ላይና ልክ በዛ ስፍሩን ስለምንሰጠው ያንን ስፍር ተከትሎ አጭርም መግለጫ ይሰጣዋል። ይሄን አድርግ ተብሎ ይሰጣዋል። ያንን ወስዶ ሄዶ ራሱ በቤቱ ጡቡን እየጋገረ ለምሳሌ ገበሬው ስለሆነ የኔ ታርጌት ወይም በይታይ በስኮፒ ውስጥ ያለው ለገበሬው ገበሬው ወደ እርሻ ሲሄድ አሁን እርሻ ጊዜ ቢሆን በክረምት ቢሆን ያንን ወደ ግብርናው ሲሄድ ሶስት ጋግሮ ሄዳል ጧት የሚፈልገው ፎርሙን ብቻ ነው። በእንጨት የሚሰራ ፎርም በብረት የሚሰራ ፎርም ሊሆን ይችላል እና እንደሳጥን ናታ ትንሽ ሳጥን ምክንያቱም ብሎኩ ለምሳሌ 23 በ30 በ11 ነው ከፍታ ውፍረት ከፍታዋ 11 ናት። የዛችን ሳጥን መጠን ይሰራል። እኛ ስኬቹን ልንሰጠው እንችላለን። እሱ ያንን ካዘጋጀ በኋላ እዛው 3 ጋግሮ ቢሄድ በ4 ሰዓት ውስጥ ነገ ጠዋት ደግሞ ወደ ስራ ሲሄድ ይሄንን ይፈታና 3 ጋግሮ ይሄዳል ይጠራቀማል። ውሃ አይፈልግም ለመጠንከርና ለመውጣት ዝም ብሎ ጥላ ስር ብቻ ማስቀመጥ ነው። ጥላው ደግሞ እንዴት ይፈጠራል? ሁለተኛ እኮ ስራ ሊሆን ነው ምናምን እንዳይባል ሰውየው መጀመሪያ ቤቱን ያዋቅራል። ወቅሩን ብቻ እና ጣራውን ሽፋኑን ሸፍኖ እዛ ውስጥ እድለኛ ከሆነ ከመሰረት የወጣው ማፈር ለሱ ሊሆን ይችላል። ሌላ አፈር ፍለጋም አይሄድም። ካነሰው ግን ሌላ አፈር ጨምሮ ያ አፈር ድብልቁ ታይቶ ይሄ ነው ማጠናከሪያው ይሄን ያህል ነው የሚፈልገው ተብሎ ይሰጠዋል። በራሱ ይገነባዋል። ልክ ግብር እርሻው ሲያከትም የሱን ብሎኮች በቁጥራቸው መጠን ሳጥን ጨምሮ ማለት ነው። 3 ያልኩት ዝም ብሎ ለመነሻ ነው። 6ም ሳጥን ሊኖረው ይችላል። ግን 24 ሰዓት መቆየት አለበት ሳጥን ውስጥ። ይወጣል፣ ይቀመጣል፣ ጥላ ስር ይደርቃል። እዛው ቤት ውስጥ ነው የሚመረተው። ከቤት ውስጥ እያነሳ ይገነባዋል። ሌላ ስፔስ ምንም አይፈልግም። በአካባቢው ተጨማሪ ስፔስ አፈሩ ለቤቱ የሚበቃውን ያህል ከተለየለት በኋላ ስለዚህ ያንን ሲያደርግ መጨረሻ ላይ ሞርታሩ ስንት እንደሆነ እንዳለበት ልክ ሲሚንቶ እንደምንለው ምጥጥኑ ይሰጠዋል። ይህን ያህል በዚህን ያህል ምክንያቱም የጡብ ማምረቻውና የማያያዣው ምጥጥን አንድ አይነት አይደለም የሚሆነው። በጣም ምንድን ነው ምንለው ሊን የምንለው ብዙ እንትኑን የማይፈልግ ማያያዣነቱ ብቻ ለምን ያኛው ጡቡ ብዙ ነገሮችን መቋቋም ስላለበት ለዛ ሲባል የሚገባለት መጠን ከዚህ ከተቀቀመሙ የሚገባለን ነገር ከፍ ሊል ይችላል። ለሞርታሩ ግን ትንሽ ነው። ስለዚህ የሞርታሩን የምንሰጠዋለን፣ ጡቡንም ሲያመርት የሚጨምረውን ያህል እንሰጠዋለን። በስሌቱ መሰረት ማለት ነው። ስለዚህ ይህንን ወስዶ ልክ እርሻው ሲያልቅ ወደ ግንባታ ይገባል። ቤቱን ይገነባል። መጨረሻ ላይ መስኮትም ግጣምም ምንም በሚፈልገው በእንጨትም በምንም አሰርቶ ግጣሙን ይገጥማል። ስለዚህ ቤት ውስጥ ይኖራል ማለት ነው ሰውየውና ምን ማለት ነው የመነሻ ሐሳቡ እንደ በፊቱ እንደነበረው ተፈጥሮ አሁን ስለሳሳ ያ እንደ ልቡ ስለማያገኝ አሁንም በእጁ መስጠት አለብን እንጂ ለሱ ጨረታ አውጥተን ምን ብለን እሱም አቅሙ የለውም ያንን ለማድረግ። ለድሮ እኮ ማንንም አይፈልግም። መጥረቢያው እንጨት ለመቁረጫ አፈር ለመቆፈሪያ ገሰው ወይም ምናምኑ ይሆናል። ከዛ ይሄ ልክ ያንን የድሮውን ሊተካ የሚችል ግን ትንሽ ከፍ ባለ መልክ በጥራትም በምንም በአገልግሎትም ሻል ያለ የቤቱም ዲዛይን ለየት ይላል ከድሮ። ትንሽ ከመሬት ከፍ ማለት አለበት ውሃ እንዳይነካው። ክፈፉ ትንሽ ሰፋ ማለት አለበት። ኦልሬዲ በዓለም ላይ እየተሰራ ነው። በዓለም ላይ አፈርን በተመለከተ ከ95 በላይ የሚሆኑ ደረጃዎች ወጥተውለታል። እኛ ሀገር ብቻ ነው ደረጃ የሌለን 95። በዓለም ላይ እንግዲህ 5 ኮንቲኔንቶች ቢኖሩ 95 ለ5 ብታካፊው ቢያንስ ለአንድ ኮንቲኔንት ይሄን ያህል አለ የሚል ነገር ያላለና በአፈር መስራት ምንም ብዙ አዲስ ነገር አይደለም ለሰው ልጅ። ቻይና ውስጥ እኮ 1300 ዓመት የኖሩ እንትኖች አሉ። ያውም እርዝኩዌክ የሚበዛበት ቦታ ትንሽ ግድግዳው ላይ ስንጥቆች ብቻ ናቸው የታዩት በ2000 ዓመት በ1300 ዓመት ውስጥ ማለት ነው። እና ይሄ ለዛ ገበሬው ለሚፈልገው አይነት የመኖሪያ አቅም በጣም ተመጣጣኝ በሆነ ዋጋ ማግኘት ይቻላል። እና ዋጋውንም ከሲሚንቶ ላይ ስንንትን ነው በሁለት እጅ በእጥፍ ከእጥፍ በታች ዋጋው ነው። ብሎኬት አንድ ለምሳሌ 20 ብር ቢያወጣ የ20 ብር ለሁለት ስታካፊው 10 ብር ማለት ነው።
እሱ ደግሞ እዛ ጉልበት ምናምን ስለማያስብ የገባዩን የጉልበት ዋጋ ዛለን ጨምራን እንችልም። ምክንያቱም ጉልበቱ የሱ ነው ለጉልበት የሚከፍለው የለም ማለት ነው። የጉልበት ዋጋው ሲቀነስ ምናልባት አሁን 10 ብር ያለው ወደ 6 እና 5 ብር ገደማ ይመጣል ሊመጣ ይችላል። እኛም አሁን ግንባታውን ሳካሄድ እንደውም በጣም ወርዶ 3 ብር አካባቢ ነበረ። ምክንያቱም ራሴ ቆሜ ስለማሰራ ማለት ነው። እዛ ጋር የውቀቱ ምንም ጉድለት ስለሚችል ዋጋው ወደዛ ትንሽ ከፍ ሊል ይችላል የሚል ግምት አለንና ይሄንን በጁ ላይ ካስገባንለት ገበሬው መንፈሱ ስለሚነቃቃ ሌላ ነገር ማሰብ ይጀምራል። ምክንያቱም አሁን ቤት የለኝም ብሎ ማሰብ ከጀመረ፣ ምግብ የለኝም ብሎ ማሰብ ከጀመረ፣ ልብስ የለኝም ብሎ ሶስቱም መሰረታዊ ነገሮች የለኝም ብሎ ካሰበ በዓለም ላይ መኖር ነው የሚያስጠላው ከዛ ውጭ እኮ። ምክንያቱም ሁሉም ጎሎበታል። ስለዚህ ለምንድን ነው ትልቅ ነገር የሚያስበው? አንዱ መሰረታዊ ነገር ቢሟላ ግን ሁለተኛውንም ሶስተኛውንም ለማሟላት እድሉ ክፍት ይሆናል። እና በዚህ መልክ ነው ያሰብኩት እኔ ይሄንን እንደ ምርትም ለመሸጥ አይደለም የተነሳሁት። በዚህ በሰበሰብኩት ዕውቀት ለህዝቡ ምን ትቼ ማለፍ ይችላልው? ምን መስጠት ይችላልው? This is my free gift ለዛ ህዝብ። ምክንያቱም እሱ ጫንቃ ላይ ሆኜ ነው የተማርኩት እና መመለስ አለብኝና ይሄ ነገር እዛ መድረስ ቢችል በእውነት በጣም ብዙ ነገር ምንም አይነት ከውጭ ግባት የሚፈልገው የለም። ሁሉም ነገር ሀገር ውስጥ ያለ ነው። የስራ ዕድል ፈጠራውም ደግሞ በጣም ብዙ ነው የሚሆነው። ምክንያቱም ከቴክኒክ ትምህርት ቤት የሚሄዱት ሳጥን ይሰራሉ፣ አሁን ማምረቻ ያልኩትን ሳጥን፣ መዝጊያ መስኮት ይሰራሉ፣ ማምረቻ መሽኑን ይሰራሉ፣ መፍጫውን ይሰራሉ። ምክንያቱም ተፈጭቶ ዱቄቱ ነው ናቸው እነዚህን እንጂ ጥሬው አይደለም። ሬዳሹ ይደቃል፣ በደንብ ልሞ ይፈጫል። አሉ ማሽኖች አሉ ከተማ ውስጥ ያንን የሚያደርጉ ትናንሽ እንደ ስጋ መፍጫ አይነት ነገሮች በዛ እነዛን ሁሉ ማምረት ይችላሉ እየተነቃቁ ከሄዱ። ከዛስ ያ አካባቢ ከተቀየረ ሕክምናን ይፈልጋል፣ ስለዚህ ሐኪሙ ስራ ያገኛል። እቃ የሚያቀርብለት ይፈልጋል፣ ስለዚህ እቃ አቅራቢው ስራ ያገኛል። ምን የትየለሌ ነው የትየለሌ በጣም ሰፊ የሆነ ሁሉንም ማህበረሰብ ሊያቀፍ የሚችል ነው። የ80ና የ90 ዓመት ሚሊዮን ህዝብ ቁጥር ቻይና ለምሳሌ ቻይናና ህንድ በቢሊየን የሚቆጠር የሰው ቁጥር ነው ያላቸው። ግን በቻይናና በህንድ ያለው የሀገር ውስጥ ገበያ በጣም ከፍተኛ ነው፣ አቅም ያለው ህዝብ ስለሆነ። እኛም ያንን አቅም መፍጠር ከቻለ አሁን ካለንበት ደረጃ ትንሽ የምንላቀቅ ከሆነ ገበያችን 80-90 ሚሊዮን ከዛ ፖፑሌሽኑ ደግሞ ስለሚጨምር ምናልባት 200 ሚሊዮን 150 ሚሊዮን እያለም ሊሄድ ይችላል። እና የገባውን እድል ማስፋቱ በጣም ትልቅ ከዩኒቨርሲቲ የሚመረቁ ምሩቅ ናቸው። በተለያየ ሙያ አሁን ስራ አጣን የሚለው ሁሉ ያ ማህበረሰብ እኮ ነቃ ካለ የስራ ቦታው ነው። ግን ተጨቁኖ የተያዘ አእምሮ ሌላ ነገር ማሰብ አይችልም፣ ነፃ መውጣት አለበት። ሶስቱ ነገሮች ካልተማሙለት የሰው ልጅ በቃው ነገሩ ሁሉ ተስፋ መቁረጥና ምድራዊን አይደለም ሰማያዊን ህይወት ነው የሚያስበው። ሰማያዊ ከሞት በላይ በኋላ ያለውን ህይወት ነው የሚያስበው። እና በዚህ መልክ ነው የማስበው። እና ይሄ እጁ ላይ ቢገባ እኔ ደስ ይለኛል። ሌላም ምንም ነገር የምፈልገው የለኝም ከበሆቴ ከአሁን በኋላ። ምክንያቱም ወደ ሰባውን ዓመት ዘልያለሁ። ስለዚህ ይሄንን ሰጥቼ መሄድ እፈልጋለሁ።
ጥሩ። እስቲ አድማጮች፣ ኢትዮኮን ነው መከታተል ላይ ያላችሁት ከአሀዱ ሬዲዮ 94.3። ቆይታችን አሁንም እስከ ምሽት 3 ሰዓት ድረስ ይቀጥላል። እንግዲህ ለእንግዳችን ለዶክተር ካሳሁን አድማሱ የምታነሷቸው ጥያቄዎች ካሉ በአሀዱ ሬዲዮና ቴሌቪዥን በሚለው ፌስቡክ ገጻችን እንዲሁም ደግሞ ኢትዮኮን ሬዲዮ ፕሮግራም በሚለው ቴሌግራም ቻናላችን ላይ ቤተሰብ እየሆናችሁ ሀሳብ አስተያየቶቻችሁን አድርሱን። በ0912-1663-50 ላይ እንደዚሁም አጭር የጽሁፍ መልእክት ጥያቄዎቻችሁ ልታደርሱ እንችላላችሁ። የምናደርገው ቆይታ አሁንም እንደቀጠለ ነው። እንደ ውስቲ ዶክተር፣ እንደሚታወቀው በሀገራችን የአፈር ቤት መገንባት የረጅም ጊዜ ታሪክ እንደሆነ ይታወቃል። ና እንደው የእርሶ ምርምር ውጤት ከዚህ ቀደም ከነበረው የአፈር ቤት ግንባታ ምን የተለየ ነገር ይዞ መጥቷል ይላሉ?
አመሰግናለሁ። በጣም ጥሩ ጥያቄ ነው። ምክንያቱም በምርምሩም ወቅት እነዚህን ጥያቄዎች በመመለስ ሂደት ውስጥ ነው መጨረሻ ላይ የተደረሰበትና እንዳልነው ለሰው ልጅ አፈር አዲስ ነገሩ አይደለም። ለምን ተብሎ ቢጠየቅ ለምን አዲስ ነገር አልሆነበትም ቢባል የሰው ልጅ ሲፈጠር ከአራቱ ባህሪያት የተፈጠረ ነው ሲባል አንዱ አፈር ነው። ጥበቡ ብቻ ነው ከፍና ዝቅ ሊል የሚችለው እንጂ ጥበቡ የሚመጥነው ያህል ስራ እስከተሰራ ድረስ አፈር የትኛውን ቦታ አሁን እኛን አፈር ናቸው ብሎ የሚለናል እንዴ? ማንም የለም አይደል እንዴ? ስለዚህ እኛም ራሳችን ከዛ የተፈጠርነው ልዩነቱ ጥበቡ ከፍ ያለ ነው ፈጣሪ ስለፈጠረው። የኛው ቀደሞ ፈጣሪ ጋር ደርሷል አንልም፣ ግን የሰጠን ትንሽም ነገር ስላለች ያንን ተጠቅመን ትንሽም እድሜ ማገልገል የሚችል ነገር ከሰራን እሱ የሰጠንን ጸጋ ተጠቅመናል ማለት ነው። ስለዚህ አፈር ከሰው ልጅ ጋር ብዙ ጊዜ እንደመቆየቱ መጠን በተለያዩ ማጠናከሪያዎች እየታገዘ በዓለም ላይ ቅድም እንዳልኩት ከ95 በላይ የወጡ ደረጃዎች አሉ። በአፍሪካም ውስጥ በአውስትራሊያም በአሜሪካንም በሰሜን ዋልተ በምዕራብ አውሮፓ ጭምር አሏቸውና እነን የሚያደርጉት ምንድነው? የተለያዩ ማጠናከሪያዎች በመጨመር ነው። ለምሳሌ ትልቁ የመጀመሪያው አጠናካሪ ሆኖ ሲወሰደ ነበረው በሰው ልጅ ገና ሲጀመር በሮማኖች በምንም ዘመን ወይም በግሪኮችም በምንም ዘመን ኖራ ነበር። ኖራ ቀደምት ግብአት ነው ማጠናከሪያነቱ፣ በማጠናከሪያ ባህሪነቱ በዛን ዘመን እንደውም ቴክኖሎጂው ስላላደገ በዛው በነበረበት ሁኔታ ትናንሽ ነገሮች ያከሉበት ያጠናከሩ አፈርን ይጠቀሙ ነበር። ቀጥሎ ሲሚንቶ ሲመጣ ሲሚንቶ ማጠናከሪያ ሆነ። ከዛ ሌሎችም አሉ በኬሚካል ከኬሚካል ከመናምን የሚሰሩ። እኔ ወሰርኩት ግን ከኬሚካል ንክኪ በጣም ነጻ ነው። ኢንዱስትሪም ትልቅ ኢንዱስትሪም አይፈልግም። ኮቴጅ ኢንዱስትሪ የምንላቸው በዚህ ማህበረሰቡ ሊያቋቁም በሚችለው በየራሱ አቅም በዛ ሊሰራ የሚችል ነው። እና ዋናው ምን ባህሪ ቅየራ አምጥቷል የሚለው ላይ ከሲሚንቶም ጋር ተወዳድሮ ከኖራም ጋር ብቻውን ኖራም ተወዳድሮ በተለይ ከኖራው ጋር ራሱም እንደ ግብአት አሁንም ስለምጠቀምበት ኖራው ለብቻው ሆኖ ሊያስገኝ የሚችለውን እንትን ይበልጣል ይሄ ማጠናከሪያ። እና ቅመም ነው የተቀመመ ቅመም ማለት ነው። ለምሳሌ የባብ መርዝ ለብቻው ከሆነና ወይ ደግሞ ራሱ ባቡ ከነደፈን ገዳይ ነው። የባብ መርዝ ግን በምጥጥን ሲሰራ መድኃኒት ሆኗል። በየፋርማሲው በር ላይ ስንሄድ እባብ ምላሱን እንደዚህ አውጥቶ ነው የሚታየው፣ ሲረጭ ማለት ነው። ያንን መርዙን ከተመጠነ ሁሉም ነገር ቦታ አለው። ስለዚህ ይሄ ምጥጥን አሁን ያልኳቸው ቅድም የጠቀስኳቸው ግብአቶች ኖራው እንደ ዋና ማጠናከሪያ ሆኖ እሱን ሊያግዙ የሚችሉ ምክንያቱም የአፈር ባህሪ በጫም በግር በምንረግጠው መሬት ውስጥ ብንቆፍር ወደታች በጫማ በምንለቀው መጠን ውስጥ በጣም ልዩነት አለው። ስለዚህ እነዛን ልዩነቶቹን ባማከለ መልኩ ያንን እንደ መነሻ አድርጎ ማጠናከሪያው ከተሰራለት ባህሪውን ይቀይራል። ሲሚንቶ ባህሪ ነው የሚቀይረው፣ ኖራ ባህሪ ነው የሚቀይረው። የኔም ደግሞ የቀመምኩት እንትን ባህሪው ነው። ውሃ የመቋቋም አቅሙን፣ በንፋስ በቀላሉ አለመጎዳት መጠኑን፣ ክብደት የመሸከን መጠኑን፣ ለምሳሌ ማጣበቂያው ብሎኮቹን የምንገነባበት ማያያዣው ሞርታር የምንለው ልቁጡ የላቆጠው እንትን የማጣበቅ አቅሙ ምንድን ነው የሚለው በላቦራቶሪ ተፈትሿል እና ከደረጃ ጋር ተነጻጽሯል። ያሉትን ደረጃዎች በሙሉ በሚባል መልኩ አሟልተዋል። እስካሁን በተጠናከረ አፈር የሚሰሩትን ነገሮች በተመጣጣኝ በራሱ በሚደርስበት ደረጃ በተለይ አሁን ለምላቸው ለባለ አንድ ጣራ ቤቶች በጣም በበቂ ሁኔታ አሟልቷል። እና ይህንን የሀገር ውስጥ ከኢንዱስትሪ ምንም አይነት ኤነርጂ አይፈልግም። ስለዚህ ከኢንዱስትሪ ነፃ ነው። እስካሁን ያሉት ከኢንዱስትሪ የሚወጡ ናቸው። ኖራው ተጠብሶ ተፈጭቶ ምን ብሎ ነው፣ ሲሚንቶ ተጠብሶ ተፈጭቶ ምን ብሎ ነው። ገንዘብ ወጪው በጣም ብዙ ነው እዛ ጋር። ቀጥሎስ አካባቢን ይበክላል፣ ግልጽ ነው። ሲሚንቶ ለምሳሌ አንድ ኪሎ ግራም ሲሚንቶ ለማምረት በተቀራራቢ አንድ ኪሎ ግራም ካርቦን ዳይኦክሳይድ ወደ አየር ይለቀቃል። የተቃጠለ አየር ማለት ነው። የአማቂ ጋዝ የምንላቸው ነገሮች ከዛ ይመነጫሉ። ይሄኛው ግን ሁሉም ነገር ድሮ ሰዎች ሲሰሩት እንደነበረው እንደው ተጽዕኖ ቢመጣም ሪሶርሱን በመጠቀም የሚመጣው ካልተንከባከብ ነው። የሪሶርስ ምንጫችንን ካልተንከባከብ ነው። ለምሳሌ አሁን ድንጋይ ቆፍረን አውጥተን ያንን ቦታ ገደል አድርገን ስንቶ እኛን እያጠፋን ነው እንጂ እየሰራን አይደለም። ግን ተንከባክበን ከመለስ ነው ዛፍ ከተከልንበት ለሰው አገልግሎት እንዲውል ካደረግ ነው ተፈጥሮ ራሱን ሪጀነሬት ያረጋል እንደገና ያድሳል ራሱን ስለዚህ ይሄ አፈሩን ለምሳሌ ተጠቅመበት ልጣለው ብል ሲሚንቶን አፍርሼ ልጣል ብል ያለው ችግር ታቃላችሁ እዚ ሀገር ውስጥ ውሃ ወደ መሬት ውሃ እንዳይገባ ይዘጋል የኔ ግን አፈርነህና ወደ አፈር ትመለሳለህ ተብሎ ለሰበሰው ላይ እንደተባለ ሁሉ ይሄም አፈር ነው ጓራችሁን ስመለሰን እንትን ብንለው የታከም አፈር ነው እንደው ምክንያቱም ኖራ ያፈርን አሲዳማነት ለመከላከል ለገበሬው ግብአት ሆኖ እየሰራ ስላለ ይሄ ቢጨመርለት ደግሞ ለዶሮ ምግብ ውስጥ ይከቱታል ለውሃ ማጣሪያ ያረጉታል ስለዚህ ኖራ ለገበሬው ሁለንተናው ከማሳው እስከ ቤቱ ድረስ ይመጣል እና ይሄን ስናረግ ምን ማለት ነው እነዚህ አሁን ረደ መረትፍ ምን ላቸው ነገሮች ያባከናቸው ነው ሬዳሽን እንደምታዩ በየመንገዱ ሲበተን ምናምን ብትል ኢኮኖሚካል አርገን ካልተጠቀምንበት ብዙ አለን እንደምንለው ያህል ለወደፊት ደግሞ ስከርሲቲው ይመጣል እሱም አይኖርም ግን በመጠኑ እየቆጠብን ለግብአትነቱ ብቻ ኬር አድርገን ከሰራን አልቅም ማንንም ያልቃል ግን ረጅም ጊዜ ይፈልጋል ለማለቅ እንደዚህ አሁን በመንደበት መንገድ ቶሎ ከፊታችን እንደሚጠፋው ነገር አይደለምና ትልቁ ነገር ዋናው በሰዎች እጅ ላይ ማድረግ ነው ቴክኖሎጂውን ሁለተኛው ነገር ኤነርጂ ብዙ ሳናወጣ ኤነርጂ ላይ ዲፔንድ ሳናረግ አካባቢያችን ሳንበክል ወደ አካባቢው እንኳን ቢወገድ ከአካባቢው ጋር ስምም ሆኖ በሚኖርበት ደረጃ ላይ ብቻ ስለምናስወግደው ያንን ሁሉ ስለሚያቀል ነው ይሄንን ቴክኖሎጂ እንዳዲስ ይዤው መጥቻለሁ እንዳዲስም መሆኑን በመርምሩና በህትመቱ በታተሙት እንትኖች ማንንም እስካሁን ድረስ ልክ አይደለም ይሄ ሰው ብሎ የመጣብኝ ሰው የለም ስለዚህ ቅቡልነት አለው ከአምስት በላይ በታዋቂ ጆርናሎች ላይ ነው የወጣው ሳይንሱ በሚያረጋግጠው መሰረት ከላቦራቶሪ እስከ ግንባታ ሄዱ ከዚህ በኋላ ደግሞ ያንንም ከተተተለውን ቤት ጥቂት ነገር ከላቦራቶሪ የሚጨመሩ ነገሮች እንትልና ሁለት አመት አሁን 3 አመት 3ኛው አመቱ ላይ ነው ወደ 4 አመት 5 አመት ላይ አንድ ሪፖርት አወጣለሁ በያስባለሁ ምን በጊዜው ውስጥ ምን ተጽኖ ይመጣበታል ያ ለምንድነው የሚቀጥለውን ለማሻሻል እዚህ ላይ ብቻ አይደለም የቆምኩት የአተገባበር መምሪያ መጽሐፍ እያዘጋጀው ነው ለዚህ የቴክኒክ ትምህርት ቤት እንደ መማሪያ መርጃ ሊጠቀሙበት ይችላሉ ተማሪዎች እሱን ገሰው ከቴክኒክ ትምህርት ቤት ሲወጡ ወደ ገጠር ቢገቡ እሱን መጽሐፍ እያነበቡ መስራት ይችላሉ ስለዚህ በእጃቸው ይገባል ማለት ነው ስለዚህ ገበሬውም ትንሽ ወደ ማንበቡ ደረጃ የደረሰ ከሆነ እኔ የኔን ድጋፍ በብዛት ሳይፈልግ ቀመሙን ብቻ ለማግኘት ከመምጣት በስተቀር ሌላውን በራሱ ሊሰራው ይችላል እና ይሄንን እንደውም ህንድ ሀገር ኦሮቪል የሚባል ኢንስቲትዩት አለ ተቋም አለና ያ ተቋም በጣም በአፈር ላይ የሚሰራ ነው በህንድም ሀገር በእንትን እና መጨረሻ ላይ በዚህ በንባቤ ይሄንን ስራ ሰራ ባገኘው ንባብ ኦሮቪል ትልቅ የተኩረቴ ቦታ ነበርና ከትንሽ ቦታ ተነስተው ነው አሁን በአለም ላይ የሚታወቅ ኢንስቲትዩት ያረጉት የአፈር ስራ ኢንስቲትዩት የአፈር ግንባታ ኢንስቲትዩት እና ለነሱ ጻፍኩላቸው ባካችሁ አየሁት አንድ መጽሐፍ አለቻቸው 35 ገጽ ያላት ትንሽ እንደ ፓምፍሌት አይነት ነገር ናት ግን ሳይንስ ነው ያዘችውና ያንን ሳነብስ አገኝ ወደድኩት ምክንያቱም እኔ በራሴ የሰራሁት አለ ፕሮሲጀሮች ያስቀመጥኳቸው ከምርቱ እስከ መጨረሻ ለግንባታ ግብአትነቱ ድረስ ያንን እነሱ ላይ ሳይ በእነሱ በሚመለከቱበት መንገድ የሰሩትና የኔ ትንሽ ልዩነት አለው ስለዚህ አሁን ይሄንን ኮዚ ላይ እንደ ተዳባይ ነገር አርገ ባወጣ ከዚህ ከማኑዋሌ ጋር ሰው ወይ በኔ ወይ በእነሱ መጠቀም ይችላል ምርምር የሚያረክሰው ደግሞ ሁለቱን አነጻጽሮ ይሄ ዚህ ቦታ ጎሎታል ብሎ የራሳችን እናሳድጋለን ያንን ስላሰብኩኝ ማወጣው መጽሐፍ ላይ ለኢንስቲትዩት ጻፍኩለት በኢሜል መልእክት እና ትልቅ የተባለው ሰው እንደውም በተባበሩት መንግስታት የሃቢታት የመኖሪያ የሰው ልጅ መኖሪያ አካባቢን የሚመለከተው ክፍል ሐላፊ ነው የኦሮቪሉ ሐላፊም ነው አዘሴም ታይም ይወንስ የዛንተን ሐላፊ ነውና ጻፍኩለት እስቲ ምንድነው የምትፈልገው ትንሽ ግለጽልን ስለምትሰራው አልኩ አሁን እዚህ የምናገረውን አይነት ነገር በሚችለው መንገድ እና ለነሱ በሚሆን መልኩ አዘጋጅቼው መጠቀም ትችላለህ እኛም አላማችን ሐሳባችን እንዲሰፋ ነው ስለዚህ ብታዳብለውና እዛው ውስጥ ብታረጋው እኛ ፈቃደኛ ነን ምንም ችግር የለውም አልኩ ይሄንን እንግሊዘኛውንም ያማርኛ ትርጉሙንም አርገ እዛው ውስጥ ተጨማሪ አርገ ከማኑዋሌ ጋር አስገባዋለሁ ምክንያቱም ፈቃድ አግኝቻለሁ ጓሄድ አለኝ ከነሱና ያንን ካደረግን ምን ለማለት ነው የፈለኩት በማህበረሰብ ውስጥ ለመናኘት ወይ ደግሞ ለመሰራጨት ሐሳቡ እንዲገዛ ለማድረግ በብዙ መንገድ መሄድ ይችላል ማለት ነው። አሁን በሚንደው በግንባታው አሁን ምንለው በዚህ በመጻፉ እና በሌሎችም መሄድ ስለሚቻል የመስፋት እድሉን ከፍ ለማድረግና ሰዎችም ከየት ማግኘት ይችላልው ስለዚህ ወቀት ቢሉ የመጻፍ ታትሞ ከወጣና ገበያ ላይ ከገባ ከገበያ ገዝተው መጠቀም የሚችሉበት መንገድ አለና ትምህርት ቤት እንደመማሪያ የትምህርት መርጃ ሊሆን ይችላል። እኔም እድል ካገኘው ምናልባት ኮሌጆች ውስጥ እነዚህ ቲቪቲ ኮሌጆች ውስጥ ለተማሪዎቻቸው እንደማስተዋወቂያ አይነት የኮርስ ማሟያ ማድረገው ቢወስዱት ቢጋብዙኝ እውቀቱን ለመሸጥ ዝግጁ ነኝና እነሱ ደግሞ ገበሬው ጋር ያደርሱታል ያንንም ማለት ነው። ምክንያቱም እነሱ ከኔ የተሻለ ቅርብ ናቸው። አሁን ቅድም ያልኳቸው እኔ ፕሮጀክት ላይ ያሳተፍኳቸው ተማሪዎች ነበሩ እዛ ከቲቪቲውና የተመረጡት በሜሪታቸው ነው ባላቸው ፕላስ ድጋፍ ይፈልጋሉ ወይ ትምርታቸውን እንዲቀጥሉ ድጋፍ ይፈልጋሉ ወይ በሚል መስፈርት መምራኑ ራሳቸው መርጠው ሰጡኝ። እነዛ ልጆች በኮንትራክት ስራ አስገቧቸው ከኔ ጋር አብረው ሰሩ። ወደ ገጠርና የገጠር ልጆች ናቸው እና እነዚህ የገጠር ልጆች በሳምንት አንድ ለሳምንትም ቢሆን ቀለባቸውን ሄደው ከዘመዶቻቸው ይዘው መጥተው ከተማ ውስጥ ቤት በግሩፕ ተከራይተው የሚኖሩ ናቸው። እንስቶችንም ተባታኑንም ወንድም ሴትም ነው የሰጡኝ። ስለዚህ እነሱን አሰርቻለሁ። እነዛ ምንድነው አላማዬ እነዚህ ሰዎች ነገ ስራየት መፈለግ እንችላለን ከሚሉ መንደራቸው ሄደው ሰዎቻቸውን አደራይተው
እዛው በቅርባቸው
እነሱም ስራ ይፈጥራሉ ለሰውም ይደርሱለታል። ሰው መደበኛ ስራው ላይ ይሄዳል ቤቱን የሚያዘጋጅለትና የሚሰራለት ሰው እስካገኘ ድረስና ገንዘቡ ብቻ ነው ትንሽ የሚፈለገው። ገንዘቡም ትልይ ስራ እዛው እርስ በርሱም ስለሆነ እዛ ውስጥ ያሉ ሰዎችም ስለሆኑ ተሳስበውም ሊሄድ ይችላሉ የሚል እንትን አለኝና የኔ ልጅ የሚያረገው ይሄ ነው። ለኔ አላማ ለኛ አላማ ብለው ይሻለኛል። እኛ ላለንበት ሁኔታ በሚመጥን መልኩ ስላመጣሁትና ፍተሻዎችን ሁሉም ባጥጋቢ ሁኔታ በአለም ላይ የተቀመጡትን ስታንዳርዶች ሁሉ አስተያይቼ ያንን ያመሳከርኩበት ስለሆነ በዚህ ምክንያት ነው ማታሚ ጆርናሎቹም የተቀበሉኝ እንጂ ዝም ቢባል ኖሮ አይቀበሉትምና እዛ ደረጃ ላይ ነው ያለው። ይሄ ነው ልዩ የሚያደርገው ለማለፍ ፈልጌ ነው።
አርማጮች የኢትዮ ኮኖ መካተል ላይ ያላችሁት በሃዱ ሬዲዮ 94.3 ከእንግዳችን ከዶክተር ካሳውን አድማሱ ጋር ያደረገን ያለው ቆይታ አሁንም እንደቀጠለ ነው። ፕሮግራማችንን ስፖንሰር ያደረጉን አጋርጅቶች አሉ። ጀጀኮን ኮንስትራክሽን፣ ስሬም ኢንጂነሪንግ እና ኮንስትራክሽን እንዲሁም ደግሞ ሳምራይት መለሰ ደበላ ኮንስትራክሽን ማቴሪያል መሸጫ የፕሮግራማችን አጋርጅቶች ናቸው። በተከታይነት መልእክቶቻቸው ትካትለን ከእንግዳችን ጋር የምናደርገው ቆይታ ይቀጥላል። በድጋሚ አብራችሁን ቆዩ።
ጀጀኮን ኮንስትራክሽን የዘመኑን ቴክኖሎጂ የረጅም ዓመት የሥራ ልምድ ካካበቱ ብቁ ሙያተኞቹ ጋር በማዛመድ በፕሮጀክት አፈጻጸምና በሥራ ጥራታችን በብዙዎች ዘንድ ተመስግነናል። ጀጀኮን ኮንስትራክሽን ድርጅታችን ከተመሠረተ 10 ዓመታትን ያስቆጠረና በሥራ አፈጻጸሙ አንቱታን ያተረፈ ነው። የገበያ ማዕከል ቅንጡ አፓርትመንቶች፣ ለንግድና ለተለያዩ አገልግሎት የሚውሉ ህንጻዎች፣ ግዙፍ ሆቴሎችን የገነባና በመገንባት ላይ የሚገኝ የግንባታው አጋር ነው። ጀጀኮን ኮንስትራክሽን ጥራት፣ ውበትና ፍጥነት መለያችን ነው። ቦሌ መድኃኔዓለም ኒው ብራይት ታወር ምድር ቤት መገኛችን ነው። ለበለጠ መረጃ በ0911518558 በ0118592069 ደውሉ። ጀጀኮን ኮንስትራክሽን።
ጥራት ያለው ኮርኒስ ይፈልጋሉ? ታዲያኛ ዘንድ ምን ጠፍቶ? ሲሊንግ ኮርኒስ፣ አርምስትሮንግ ኮርኒስ፣ ጂፕሰም ቦርድ በብዛትና በችርቻሮ አዘጋጅተንሎታል። ሳምራይት መለሰ የባኞ ቤትና የህንፃ መሳሪያዎች መደብር። ማንኛውንም የአርምስትሮንግ አክሰሰሪ ሲፈልጉ እኛ ዘንድ ያገኛሉ። በተጨማሪም አዲስ ያስገባናቸው ምርቶች አሉን። ሲመንት ቦርድ፣ ወተርፕሩፍ ሜምብሬን፣ ስቴር ኖዚንግ፣ ዎል ፕሮቴክሽን ሲስተም በሳምራዊት መለሰ የባኙ ቤትና የህንፃ መሳሪያዎች መደብር ምንጣፍቶ ብቅ ይበሉ። አድራሻችን ሙልጌታ የንግድ ማዕከል ሁለተኛ ፎቅ ቁጥር 215 አለዚያም ይደውሉ። ስልኮቻችን 0911-24-84-19 እና 0911-20-57-41 ሳምራዊት መለሰ የባኞ ቤትና የህንፃ መሳሪያዎች መደብር።
3M ኢንጂነሪንግ እና ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር
ድርጅታችን ከተመሰረተ 28 ዓመታትን ያስቆጠረ
ደረጃ 1 ስራ ተቋራጭ ነው። ደረጃቸውን የተጠበቁ የዩኒቨርሲቲ
የፋብሪካዎች የመንገድ የድልድይ
የቢሮ ህንፃዎችን በመገንባት ችሎታና ልምድ ባካበተው 3M ኢንጂነሪንግ እና ኮንስትራክሽን ሐሳቦን እውን ያድርጉ።
ድርጅታችን ላለፉት 28 ዓመታት በሀገራችን ውስጥ በተካሄዱ የግንባታ ስራዎች በተያዘላቸው የጊዜ መርሃ ግብር መሰረት በጥራት ሲሰራ የቆየ አንጋፋ ድርጅት ነው።
ለሙያ ስነ ምግባር ለደንበኛ አርካታ ተክተን እንሰራለን።
ለበለጠ መረጃ በ0942 00022 ይደውሉልን።
3M ኢንጂነሪንግ እና ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር።
አድማጮች ኢትዮ ኮኖ ፕሮግራሙ ጣቢያው ደግሞ ሀዶ ሬዲዮ 94.3 ቆይታችን አሁንም ይቀጥላል። ከእንግዳችን ጋር መርግቆ ቆይታ እስቲ እንደው ዶክተር ካድማጫችን ከአድማጭ ስዩም የሰባል አድማጫችን የመጣ ጥያቄ ነውና ይህ የምርምሩ ለየትኛው አገልግሎት የሚውል ነው ጥያቄ የሚል አንስቷል ስዩም የተባለ አድማጫችን ባጭር የጽሑፍ መልእክት።
አሁን ባለበት ደረጃ እኔ በሰራሁት ደረጃ ለጊዜው ማስበው ባለ አንድ ጣራ ቤት ነው ማስበው። አንድ ወለል ቤት እንደምንለው ወይ አንድ ጣራ ቤት እንደምንለው ነው። ለምን ሁሉም ነገር በአንድ ጊዜ ስለማያልቅ በአንድ ጣራው ቤት ላይ እየታየ ወደ ከፍታው መውጣት የሚቻልበት መንገድ አለና በሌሎች ሀገር የተሰሩ ስራዎችን ሳይ በርግጥ በኔ አይነት ቅመም ሳይሆን በራሳቸው በሲሚንቶም በሌላም ነገር አጠናክረው ሁለትም ሶስትም አራትም አምስት ፎቅ ድረስ የሚሰራበት ሀገር አለ እና እዛ ላይ እንደርሳለን። ግን እዛ ላይ ለማድረስ አሁን ይሄ የከተማ ኑሮን ያሳብን ነው። እኔ ግን አሁን ያደላው ያለሁት ወደ ገጠር ነው። ምክንያቱም እኔም ከተሜ ነኝ። ለኔ የሚያስብ ብዙ አካል አለ እሱን እንትን አይደለም። ምክንያቱም ፖሊሲያችን ራሱ ስለ ቤት ሲያወራ እኮ ገጠሩን አያውቀውም። ምናልባት በጂቲፒ ዋና ጂቲፒቱ የሚባሉት ፕሮግራሞች ውስጥ የተጠቀሱ ነገሮች አሉ። ግን ወደ መሬት ምን ያህል ወርደዋል የሚለው እንትን የለኝም እና ተመራማሪ ብዙ ጊዜ ይፈራል። ለምን? በደንብ የተረጋገጠን ነገር ወደ ህዝብ ዞ መሄድ ስለማይፈልግ መጀመሪያ ለነዚህ ለትንሾቹ አሁን እንዳልኩት ባለ አንድ ጣራ ቤት ሰርቼ አገልግሎት እየሰጠ ነው። እስካሁን ድረስ ምንም እንከን አልታየበትም። ሃይድራፎርም አሁን የሚባለው እዚህ ከተማ ውስጥ ያለው እኮ በሲሚንቶ የሚሰራው አጥርም እየተጠቀምንበት ነው። አላጥር ላይ አይደል እንዴ ያን ሁሉ የመጋለጥ ሁኔታ የነ ደግሞ ቤት ስንሰራ ክፈፍ ስላለው ቤቱ ኢቭ የምንለው ማለት ነው። ያንን በተገቢው መንገድ ዲዛይኑ ላይ ከዚህ በፊት ለዚህ አይነት አሰራር የተቀመጡ ዲዛይኖች አሉ። የኔ ሜራሴል ለወደፊት ሰራለው በያስባለው። ምክንያቱም ከደመኛ በሚመጣ ጥያቄ ነው ዲዛይን ብዙ ጊዜ የሚሰራው። ወይም ደግሞ ስታንዳርድ ካለ በስታንዳርዱ መሰረት ይሰራና ያ ስታንዳርድ ለህዝብ ይሰራጫል ወይ ይሸጣል። ስለዚህ ለአንድ ጣራ ቤት ነው አሁንም አስበው። ምክንያቱም የገጠረው ሰው ፎቅ ለማሰብ ገና ብዙ ጊዜ ይቀርባል። ምክንያቱም ለዛ ስላልደረሰ እዛ ላይ በመናደርገው ለመምድ ግን ወደፊት ወደ ከተማ ይመጣል ብዬ አስባለሁ እና በዛ መንገድ ነው እስካሁን ድረስ እየሄድኩበት ያለሁት።
ሌላው እንደዚሁ ከአድማጫችን ሀብቶም ከተባለ አድማጫችን የመጣው ጥያቄ ለእርሶ ምርምር የሚሆነው የትኛው የአፈር አይነት ነው የበለጠ ተቀባይነት ያለው የሚል ጥያቄ አንስተዋል። ይህም ከአድማጫችን ነው። አድማጮች እናንተ የምታነሷቸው ጥያቄዎችም ሌሎችም ካሉ በ0912 16 63 50 ላይ ያደርሱን። በተጨማሪም ኢትዮኮን ሬዲዮ ፕሮግራም በሚለው በአማርኛ በተጻፈው በቴሌግራም ቻናላችን ላይ ልታደርሱ እንችላላችሁ፣ እንቀበላለን። አሁን መቀጠል ይችላሉ ዶክተር።
እሺ፣ በእርግጥም ይሄ እውቀቱ ያለው ሰው የሚጠይቀው ጥያቄ ናቸው። ጥያቄን ወደዛ ክፍል መድባቸዋለሁ፣ እውቀቱ አላቸው ብዬ አስባለሁ። እውነት ነው፣ አፈር በጣም ውስብስብ ተፈጥሮ ያለው ነው። አፈርን እንደው ጨርሼ አውቄ ያለው የሚል በሳይንሱም ዓለም እስካሁን ድረስ የለም። ምናልባት እነዚህ እንደው ቢታዩ የሚል ነገር እያስቀመጡ ከመሄድ በስተቀር አፈር በጣም የሰው ልጅ ሊረዳውና ሊጨብጠው ከሚችለው እውቀት በጣም እየዘለለ ነው እና አድማጬ እንዳሉት እኔ እስካሁን ባደረግኳቸው ምርምሮች እንደው ካለፋር ገደም ያልነካሁት ጥቁር አፈሩን ብቻ ነው። ብላክ ኦተን ሶይል የምንለው ኤክስፓንሲቭ የሆነው አፈር እሱም ብቻ ነው ያልሞከርኩት። እንግዲህ ለወደፊት ምናልባት እድሜም ከሰጠኝ በምርምሩ የምቀጥል ከሆነ አንዱ የምፈትሸው እሱ ሊሆን ይችላል እና እድሉንም ለሌሎችም የምትወው ነገር ሊኖር ይችላል። ምክንያቱም እኔ ሰርቼ ስለማልጨርሰው ምንም ነገር በአንድ ጀንበር ያለቀ ነገር የለም። እንደምታውቁት ስንወለድ ስንፈጠርም እንዴት አድርገን ሰው ለመሆን እንደበቃን ሳይንሱ የሚተነትነውን ነገር ታውቁታላችሁ፣ ወይም ሂደቱ በዛ መጠን የሚሰላ ነው እና ለጊዜው እኔ ለባለ አንድ ጣራ ቤት ነው። ግን እነዛ ሰዎች እየተጠቀሙ የሚመጣውን ግብአት እየታሰበ ደግሞ ወደ ፎቅም የሚሄድበት መንገድ ሊኖር ይችላል እና ሊሆን የሚችልበት የሚከለክለው ነገር የለም እስካሁን እንዳየሁት። ግን እርግጠኛ ሆኜ ለመናገር የሰራሁት ነገር የለም እና አፈሩ ከጥቁሩ አፈር ውጪ ያሉት አፈሮች ልንጠቀምበት ለእነሱ ጥቅም ላይ ሊውሉ ይችላሉ ብዬ አስባለሁ። ድሮ ለምሳሌ ይባል የነበረው ሸክላ አፈር ነው የሚባለው፣ ሁልጊዜ ሸክላ አፈር ነው እና እኔ አንዱም ወደዚህ እንዳተኩር ያደረገኝ እንዴ፣ ለምንድን ነው ሸክላ አፈር ብቻ የሚባለው? ለምንድን ነው ሌላው አፈር ተደፍሮ እንደዚህ ሊደረግ ይችላል የሚባል ነገር ነበረኝ እና እውነትም ሳየው አሁን እንግዲህ እስካሁን የሰራኋቸው ትንሽም የሸክላ መጠን ኑሮት ይዘት ኑሮት ትልቅም ስልት አሁን ይሄ ድቡሽት የምንለው እሱንም የያዘውን ሞክር ያለው እና ብዙም ሸክላነት ያለውን ትንሽም ድቡሽት ያለውን እነዚህ ናቸው አስቸጋሪዎች አፈሮች። በመሃላቸውም ልዩነት ለመፍጠር አስቸጋሪ የሆኑት በዚህ በአፈር ሳይንስ ላይ ጥናት ሲደረግና እነዚህን ሁሉ ያየዋቸው ስለሆነ ከጥቁር አፈሩ በስተቀር እስካሁን ድረስ ቅመሙ የሚገባው ቅመም መጠን ነው ሊወስነው የሚችለው። እንዳየሁት የተለያዩ አፈሮችን ተጠቅሜ እንዳየሁት መቀመሚያው የሚገባው ቅመም ምን ያህል ነው? ከየትኛው? ከፑሚሱ ነው? ከሬዳሹ ነው? ከኖራው ነው? ወይስ ደግሞ ከዳያቶማይቱ ነው ብዙ መግባት ያለበት የሚለውን ከመወሰን በስተቀር እነዚህን እንትኖች እስካሁን ድረስ ሲጠቀሙባቸው የነበሩትን ሁሉ ሊያካትት ይችላል ብዬ አስባለሁ። ወደፊት ግን ግዴታ ነው ያንኛውንም አፈር ጥቁር አፈር የሌለው ሰው አፈር ፍለጋ መጓዝ አለበት የሚለው አግባብ ያለው ጥያቄ ነው እና ያ እስካሁን ድረስ በግልጽ ስላልሰራሁበት ምንም ማለት አልችልም። ለወደፊት ለራሴም በጥያቄ ምልክት ያስቀመጥኩት ነው እና ይሄ ነው የሄድኩበት መንገድ።
አድማጮች እንግዲህ ከዶክተር ካሳሁን አድማሱ ጋር ያደረግነው ቆይታ በዚህ አላበቃም። ሳምንት ከእሳቸው ጋር የምናደርገው ቆይታ ክፍል ሁለት ወደ እናንተ የሚደርስ ይሆናል። ለዛሬ ለነሐሴ 1 ቀን 2015 ዓ.ም የነበረን ሳምንታዊ ኢትዮኮን ፕሮግራማችን ይህንን ይመስላል። ስለተከታተላችሁን ሀሳብ አስተያየቶቻችሁን፣ በተለይ ደግሞ ጥያቄዎቻችሁን ላነሳችሁትን በቀጣይ ሳምንት የምንመለስበት ይሆናል። ሌሎችም የምታነሷቸው ጥያቄዎች ካሉ በቴሌግራም ቻናላችን ላይ አድርሶን እንቀበላለን። ትዕግስት ጌትነት ፕሮግራሙን በማዘጋጀትና በማቅረብ ከቴክኒክ ባለሙያችን ዮሐንስ ዘሪሁን ጋር እስካሁን ድረስ አብረናችሁ ቆይታ አድርገናል። እስከ ሳምንት ሰላም፣ ፍቅር፣ ጤና ከሁላችን ጋር ይሁን እላለሁ። የሳምንት ሰው ይበለን።
ኢትዮኮን በኢትዮጵያ የኮንስትራክሽን ጉዳዮች ላይ ትኩረት የሚያደርግ የሬዲዮ ፕሮግራም ነው። ኢትዮኮን
የግንባታው ዓለም ስኬትና ጉዞ የሚቃኝበት የባለሙያዎች የሬዲዮ